የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ አድማጮቻችን። የጋቢና ቪኦኤ መሰናዶ ተጀምሯል። በዛሬው ቆይታችን ባሳለፍነው ሳምንት ውስጥ በጋቢና ቪኦኤ መሰናዶ በኩል ለእናንተ ከደረሱ የተወሰኑ ጥንቅሮች መካከል የተመረጡትን በድጋሚ እናስደምጣችኋለን።
ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል የኢትዮጵያ ሰብአዊ መብት ኮሚሽን እንደገና መዋቀር አለበት ሲል ባወጣው ማሳሰቢያ ዘል መግለጫ ላይ የተጠቀሱትን ችግሮች እንደሚቀበል የህዝብ ተወካዮች ምክር ቤት አስታውቋል። ሀብታሙ ስዩም በህዝብ ተወካዮች ምክር ቤት የህግ ፍትህና ዴሞክራሲ ክትትል ቋሚ ኮሚቴ የሰብአዊ መብትና ዴሞክራሲያዊ ንዑስ ኮሚቴ ሰብሳቢ የሆኑትን ወይዘሮ የሽመቤት ነጋሽን በመግለጫው ለተነሱት ጉዳዮች ምላሻቸውን ጠይቋል።
ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል አድሎኝነት የተሞላባቸውና መሰረታዊ የሁኔታዎች የተፋለሰባቸው ሪፖርቶች ሲያወጣ ከርሟል ያለውን የኢትዮጵያ ሰብአዊ መብት ኮሚሽን እንደ አዲስ መዋቅር እንደሚያስፈልገው በትናንትናው ዕለት ይፋ አድርጓል። ይህንንም ያሳዩልኛል ያላቸውን የኮሚሽኑ ሪፖርት ክፍሎችም መዘርዘሩ ይታወሳል። የአምነስቲ ኢንተርናሽናል የኢትዮጵያና ኤርትራ ጉዳይ አጥኚ ባለሙያ አቶ ፍስሃ ተክሌ
ሰብአዊ መብት ኮሚሽኑን ከተቋቋመበት አዋጅ ጀምሮ ከዛ በተጨማሪ ደግሞ ኮሚሽኑ ስላለው ስልጣን ድርጅቱ የስራ መሪዎች ለሚመረጡበትና ለሚሾሙበት አካሄድ ለውጥ እንዲኖር ጠይቀናል። በሌላ መልኩ ደግሞ ድርጅቱ ስራውን በሚሰራበት ጊዜ የሚከተላቸውን መርሆችና መስፈርቶች የውስጥ አሰራሩን እንዲያስተካክል በተለይ የሰራተኞቹን አቅም እንዲያጎለብት ላይ ጠየቅነው። ጀነራል
በኢፌዴሪ ተወካዮች ምክር ቤት የህግ ፍትህና ዲሞክራሲ ክትትል ቋሚ ኮሚቴ የሰብአዊ መብትና ዲሞክራሲ ንዑስ ኮሚቴ ሰብሳቢ የሆኑት ወይዘሮ የሽመቤት ነጋሽ ኮሚሽኑ የሚዘረዘሩ ችግሮች እንዳሉበት ባይሸሽጉም በአምነስቲ የምርመራ ሂደት ላይ ግን ክፍተት አለ ብለው እንደሚያምኑ ይናገራሉ።
ፖርቱን ለማየት ሞክሬ ያለው ነው። እንግዲህ ተቋሙን ሙሉ በሙሉ የሰራው ስራ ትክክልና አይደለም የሚለው የፈርዘር ኢንቨስቲጌሽን ይጠይቃል። ነገር ግን ደግሞ ይህ ሲባል ተቋሙ ምንም ችግር አልነበረበትም፣ በሚፈለገው ልክ ነጻና ገለልተኛ ሆኖ ስራውን እየሰራ ነበር ብሎ ለማለት አይቻልም። ልክ ተቋሙ ወርዶ እያንዳንዱን አካል ኢንተርቪው አድርጎ እንዳመጣው ሪፖርት ሁሉ አምነስቲ ኢንተርናሽናል በዚህ ልክ ሄደበታል ብዬ ለመውሰድ ይቸገራል። ሪፖርት ነው ሪቪው ያደረገው ለማየት እንደሻልኩት ማለት ነው።
ይህም ቢሆን ግን አምነስቲ ኢንተርናሽናል የጠቀሳቸው የማሻሻያ ሀሳቦችን ጨምሮ የተለያዩ የማሻሻያ እርምጃዎች ከወራት በፊት ጀምረው እየተወሰዱ እንደሆነ ሰብሳቢዋ ይናገራሉ። የማሻሻያ እርምጃዎቹ ኮሚሽኑ የተቋቋመበትን አዋጅ 2010/1992 ከማሻሻል ይጀምራል። ተቋሙ በተደጋጋሚ የተነሳበትን የነጻና ገለልተኝነት ጥያቄ በአዋጁ መልስ ያገኛል ብለው እንደሚያስቡም ሰብሳቢዋ ያምናሉ።
ተቋሙ ነጻ ገለልተኛና ከፓርቲ ሁሉም ተጽዕኖ ነጻ ሆኖ ሊቋቋም የሚችልበት ሁኔታ መፈጠር አለበት። ይሄ ደግሞ የኮሚሽነሮችን ምርጫ ጭምር የአመራረጥ ሂደትንም ምንም አባላት ምን አይነት ስብዕና ሊኖራቸው ይገባል የሚለውን ጭምር የሚመለከተው ነው አንዱ አርቲክል ያነሳል። ከዚህ አንጻር መልማይ ኮሚቴ የሚባል በአዋጁ አንቀጽ 8 ላይ የተቀመጠ ነገር አለ። ከዚህ አንጻር የሲቪል ሶሳይቲ ቢካተት የሚል ነው መልማይ ኮሚቴ ላይ። የኢትዮጵያ ምርጫ ቦርድን ስናቋቋም በዚሁ አግባቡ ያየንበት ሁኔታ ነው ያለው እና እነዚህ የዲሞክራሲ ተቋማትን ሁሉንም ህብረተሰብ ክፍል የሚወክል እንደመሆናቸው መጠን በአዋጁ ላይ የሲቪክ ማህበራት እንደ አንድ መልማይ ኮሚቴ አባል ሆኖ ሊካተት የሚችሉበት ሁኔታ ይኖራል ብዬ አስባለሁ። እንደዚያ ልክ ነው እይታችን እኛም ማለት ነው።
አምነስቲን ጨምሮ የተለያዩ የመብት ተሟጋች ድርጅቶች የኢትዮጵያ ሰብአዊ መብት ኮሚሽን ከአስፈጻሚው አካል ተጽዕኖ የራቀ ተቋማዊ ነጻነት እንዲኖረው ሲጠይቁ ባሽተዋል።
ተቋሙ በፋይናንስም በአስተዳደርም በሁሉም ነገር ነጻ እና ገለልተኛ መሆን አለበት በሚል የተቀመጠ አንድ ሪኮመንዴሽን አለ። እዚያም ላይ የተጀመሩ ነገሮች አሉ። አንደኛ ተቋሙ ከአስፈጻሚ ተጽዕኖ ነጻ እንዲወጣ ሲባል በቀጥታ ተጠሪነቱ ለምክር ቤት እንዲሆን የተደረገ በጀትም እንደሚመለከት እስከ ባለፈው ዓመት የነበረው እንደ ማንኛውም አስፈጻሚ መስሪያ ቤት ለገንዘብና ኢኮኖሚ ልማት ሚኒስቴር እያቀረበ በጀት የሚጠርቅበት ሁኔታ ነው የነበረ። በዚህ አመት ግን ሰባዊ መብትን ጨምሮ አጠቃላይ ዲሞክራሲ ተቋማ ፍርድ ቤቶች፣ ምርጫ ቦርድ እንዳጠባቂ የሚባሉትን በጀት በቀጥታ በምክር ቤት እንዲጠርቅላቸው ይታያልበት ሂደት ነው ያለው አሁን ባለው ማለት ነው።
ከዚህ በተጨማሪም ለተንግዲው ኮሚሽኑ በምርመራ የሚደርስባቸውን የሰብአዊ መብት ጥሰትን የሚመለከቱ ግኝቶች በቀጥታ ለፍርድ ቤት የሚያቀርብበት ስልጣን እንዲኖሩ ለማድረግ እንደሚሞከር በሕዝብ ተወካዮች ምክር ቤት የፍትህና ዲሞክራሲ ክትትል ቋሚ ኮሚቴ የሰብአዊ መብትና ዲሞክራሲ ንዑስ ኮሚቴ ሰብሳቢ ወይዘሮ እመቤት ነጋሽ ጥቅሰዋል። እኒህን ተስፋ የተጣለባቸውን ማሻሻያዎች ያካትተው አዋጅ በቀጣይ ዓመት መጀመሪያ ላይ በስራ ላይ ይውላል ብለው እንደሚያምኑ አጋርተዋል። በ24 ቡድን የተደራጁና ከፍተኛ ዝርፊያ ሲፈጽሙ የነበሩ 129 ተከሳሾች በቁጥጥር ስር ውለዋል። ሲፈጸሙ የነበሩ ከባድ ወንጀሎችም እየቀነሱ ነው ያሉት የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ ከአሜሪካ ድምጽ ራዲዮ ጋር ያደረጉትን ቆይታ አስደምጠናችሁ እንደነበረ ይታወሳል። ከጽዮን ግርማ ጋር የነበራችሁን ቆይታ በድጋሚ እናስደምጥበት ሰዓት ላይ ደርሰናል።
በተለያየ መንገድ በሚፈጸሙ የዘረፋ ወንጀሎች ምክንያት አዲስ አበባ ለነዋሪዎቿ የስጋት ከተማ ሆናለች የሚለው መነገር ከጀመረ ወራት ተቆጥረዋል። መሳሪያ የታጠቁና የተደራጁ ቡድኖች ዘረፋን ይፈጽማሉ፣ ጨለማን ተገን አድርገው አደጋ ያደርሳሉ፣ በሞተር ሳይክል ሆነው ቅሚያን ይፈጽማሉ። በአጠቃላይ ከቀደመው ጊዜ ለየት ያለ ዘረፋ ተበራክቷልና ተጠንቀቁ የሚሉ የእርስ በርስ ማሳሰቢያዎች ሰዎች ሲሰጣጡ ቆይቷል። የተባበሩት መንግስታት ድርጅት ጽፈት ቤትና የአፍሪካ ህብረት የጸጥታና ደህንነት አገልግሎት ዘርፍ በተለያየ ጊዜ ለሰራተኞቻቸው ባሰራጫቸው ማሳሰቢያም ጥንቃቄን ማድረግ እንደሚያስፈልግ መክረዋል። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ ወንጀሉን ከከተማው ለማጥፋት ጠንክረው እየሰሩ መሆኑን ገልጸው የሚነገረው ከሚፈጸመው በላይ የተጋነነ ነው ይሉታል።
የተለያዩ ማህበራዊ ሚዲያዎችና የግል ሚዲያዎችን በስራዊ መልኩ ያው አዲስ አበባ ላይ ስራለ ዲፕሎማቶች፣ የውጭ ሀገር ዜጎች የእንቅፋቀፍሉ አይችሉም ወዘተ የሚሉ እጅግ በጣም የተጋነኑ እና ሰውን ወደ ስጋት ውስጥ የሚከቱ ነገሮችን ሲያቀርቡ እንደነበረ እኛም እናውቃለን። ይህ ስር ከተማ ላይ ወንጀል የለም፣ ምንም አይነት ወንጀል የወደበት ከተማ ነው ብዬ ለማለት አይደለም። እኛ ቃልቻ ብቻ ብቻ አይደለም፣ እናንተ ባላችሁበት የአሜሪካን ዲሎን ቦታዎችም ወንጀል አለ። ግን እኛ ጋር በተለየ መልኩ በተለይ ከለውጥ ወደ ህዝቡ በኩል የተለያዩ ሶሻል ሚዲያዎች፣ አክቲቪስቶች፣ ሌሎችም ትንሿን ነገር አጋኖ በማቅረብ እና ሰው ስጋት እንዲገባ በማድረግ የሚደረገው ነገር ነው። በጣም የሚገነነው ለምሳሌ ባለፉት 9 ወራት የዚህ የሩብ ዓመቱን ተምትመን የመጨረሻ ውጤት አልደረስንም ማለት ግምገማ ሪፖርቱን አላወጣንም እንጂ ለያሳሰበው ስጋት ናቸው የሚባሉ 10 ከባድ ወንጀሎች አሉ።
10 የተለያዩ ወንጀሎችን ለይተናል ብለዋል። በአዲስ አበባ ከተማ ውስጥ የሚፈጸሙት እስቲ ይንገሩኝ በዝርዝር ምንድን ናቸው?
አንዱ ከባድ ወንጀል ናቸው ብለን የለየናቸው እንግዲህ በፖሊስ ቋንቋ እንግዲህ ከባድ ናቸው፣ ቀላል ናቸው የሚባሉ ወንጀሎች አሉ። ከባድ ናቸው የሚባሉት አንደኛው በጦር መሳሪያ የተደገፈ ዘረፋ ነው። ሁለተኛው የመኪና ስርቆት ነው። ሶስተኛው የመኪና እቃ ስርቆት ነው። አራተኛው ነፍስ ግድያ ነው። እንደዚሁም ለመግደል ሙከራ፣ ሌብነት፣ ስርቆት እና ወዘተሉ 10 ይመላሉ። እነዚህ 10 ወንጀሎች ልዩ ትኩረት አድርገው ነው የሚሰራቸው ናቸው። ለአንድ ባላንስ ገንዘብ ላለው ሰው መኪናው ትልቅ ንብረት እንደሆነ ሁሉ ገንዘብ ወይደው ደግሞ የዕለት ምስቱን አግኝቶ የሚኖር ሰው አንድ ተንቀሳቃሽ ሞባይል ይዞ የሚንቀሳቀስ ያስ ከፊት ልትወሰድበት ስሙ ከባድ ነው። ለሱም ልዩ ትኩረት አድርገው ነው መንቀሳቀስ አለብን ብለን የምንሰራቸው ናቸው። እነዚህ ናቸው ስል ለገለሱ ከባድ ናቸው ብለን ያልናቸው። ለሚስም ከባድ ነው፣ ስርቆትም ከባድ ነው፣ ጥሩ መሳሪያ ዘረፋም ከባድ ነው። እና ከባድ ናቸው እነዚህ ከባድ የሚባሉት ልዩ ትኩረትን የሚሰራቸው 10 ከባድ ወንጀሎች እነዚህ ናቸው።
እነዚህ በጦር መሳሪያ ጭምር የታገዙ ዘረፋን ጨምሮ ትኩረት ሰጥተን እየሰራንባቸው ናቸው ያሏቸው 10 ወንጀሎች አዲስ አበባ ውስጥ ተፈጽመዋል።
አዎ፣ ከባድ ወንጀሎቹ አዲስ አበባ ውስጥ በተለይ ካለፉት 9 ወራት ብቻ በ24 ቡድንና 129 ተከሳሾች ላይ ምርመራ ጣርተን ከነዚያ መካከል 49 የሚሆኑት እስከ ፌደራል ማረሚያ ቤት የወጡ መሆናቸውን እነሱን ለይተን ተመልሶ ማረሚያ ቤት እንዲገቡ ነው ያደረግነው። በመሆኑም ለዚህ 24ና 129 ተከሳሾች በቀን ስራ ዘረፋ በመኪና ስርቆት የታወቁ ሆነው በቡድን ሆኖ ነው ሲንቀሳቀሱ ነበሩትና እነሱን ከያዝን በኋላ በተለይ የቀን ስራ ዘረፋ፣ የመኪና ስርቆትና ለዚህ ከባድ ወንጀል ስራዎች እጅግ ቀንሷል። ከምናጣረው መካከል አንዱ ስርቆት ነው፣ ሁለተኛው ሌብነት ነው፣ ሶስተኛው እንደዚህ እኛ ነው። እነዚህ ሶስት ወንጀሎች በአንጻራዊነት የመጨመር አዝማሚያ ነው የታየው። ሌሎች ወንጀሎች ወደ 7 የሚሆኑ ከባድ ወንጀሎች በቁጥር 5825 ወይም አጠቃላይ ከነበረው ከባድ ወንጀሎች 19% ቀንሶ ነው የተገኘውና
እንግዲህ አሁን የጠቀሱት በጦር መሳሪያ የታገዘ ዘረፋ መቀነሱን ነው። በሞተር ሳይክል የሚደረገው ዘረፋ የትኛው ቦታ ነው የምትመድቡት? እንግዲህ ማለቴ አሁን የአዲስ አበባ ከተማ አስተዳደር እነዚህ የሞተር ሳይክሎች እንዲታገዱ ትዕዛዝ ተሰጥቷልና የትኛው ውስጥ ነው የምትመድቧቸው?
ባለፈው 9 ወራት በሞተር ብስክሌት ተለግፎ የተፈጸሙ የነበሩ ወንጀሎች ለምሳሌ ቅሚያ፣ ውርውርነት፣ የመኪና እቃ ስርቆት 3 ወንጀሎች 56 ወንጀል ነው ባለፈው 9 ወራት የተፈጸመ በሞተር ብስክሌት ተለገፈ።
ኢትዮጵያን መጠጊያ ስላደረጉ ስደተኞች የሚናገሩ ዘገባዎች በዚህ ሳምንት የተከበረውን የዓለም የስደተኞች ቀን ምክንያት አድርገን አስደምጠናችሁ ነበረ። ኢትዮጵያ የበርካታ ስደተኞች መጠጊያ የመሆኗን ያክል በርካታ ኢትዮጵያውያን ደግሞ በሌሎች ሀገራት በስደተኝነት ይኖራሉ። ከነዚህ ሀገራት መካከል አንዷ ኬንያ ናት። ዳዊት ገልመው በኬንያ ዳዳብ በስጋት ውስጥ ቀናትን እየቆጠሩ ስላሉ ኢትዮጵያውያን ስደተኞች ዘገባ አቅርቦ ነበር። እሱን በመቀጠል እንድታደምጡ ይሁን።
ለረጅም ዓመታት በኬንያው ደዳብ የስደተኞች ካምፕ የተጠለሉ በተለያዩ ጊዜያት በሀገሪቱ የተለያዩ ቦታዎች የሽብር ጥቃት ሲፈጸም ከጉዳዩ ጋር ግንኙነት የሌላቸው ስደተኞች ለእንግልቶች ይዳረጋሉ ሲሉ ቅሬታቸውን አሰምተዋል። የመንግስት የጸጥታ ኃይሎች ጥቃት አድርሰዋል የተባሉትን ሰዎች ለመያዝ በአካባቢው የሚያደርጉት እንቅስቃሴም ስለ ጥቃቶቹ የማያውቀውን አብዛኛውን ስደተኛ ለብዙ ችግር ዳርጎታል ይላሉ። አቶ አለማየሁ ሆርዶፋ ከ2006 ጀምረው የደዳብ ነዋሪ ናቸው።
በዛ ሰዓት ለምሳሌ ችግር በናይሮቢ ወይ በትራየ ቦታ ተፈጥሮ እዚህ ካምብ የተፈጠሩትን ያየናቸው ጉዳይ የመጀመሪያው ሰዓት ላፊ ያመጣሉ። ከዛ የተለያየ ፖሊስ ኃይል የወታደሮች ጀሽ ኃይሎች ወደ ካምቡ ውስጥ ወደ ስደተኞች ይመጣሉ። ስደተኞችም የማንገላታት ብዙ ተጽዕኖ በስደተኞች ላይ የማድረስ ስራዎች ይሰራሉ። አንደኛ ሰዓት ላፊ ከሰዓት ካለፍ ለሊት የሚደርስብህ ድብደባ አለ፣ መታሰር አለ፣ ብዙ ነገሮች አሉ እና በስደተኛው ላይ ብዙ ተጽዕኖ አለ። ከዚህ ከካምፕ ውስጥ እንኳን ከአንዱ ስፍራ ወደ አንዱ ስፍራ የመንቀሳቀስ ሁኔታ በጣም አስቸጋሪ ሁኔታ ነው ያለ።
አቶ አለማየሁ አክለው ደዳብ እንደ ጸጥታ ስጋት መፈረጁ በካምፑ የሚኖሩ ስደተኞች ድጋፍ እንዳያገኙ ከልክሏል ይላሉ።
ካምፑ ውስጥ የሚያገለግሉ የተለያዩ ኤጀንሲዎች በጸጥታ ጉድለት እየሸሹ አገልግሎት የምናጣበት ጉዳይ አለ። ምክንያቱም ከጸጥታ የተነሳ ሶስተኛ የተለያየ የትምህርት እድል፣ ውጭ እድል፣ ስኮላርሺፕ፣ ሬስተልመንት የውጭ እድል እንዳይሰጡን ኤጀንሲዎች ወደዚህ አይመጡም፣ ኤምባሲዎች ወደዚህ አይመጡም። ለምን? የጸጥታ ጉዳይ አለ። አጠቃላይ መንግስትም ብሎክ ያደርጋል በመንገዱን ስለሚዘጋ ወደዚህ መጥተው በዚህ አይነት አገልግሎት ስለማይሰጡ በስደተኛ ላይ ብዙ ተጽዕኖ አለው ማለት ነው።
የኬንያ መንግስት እንደ አውሮፓውያን አቆጣጠር ከ2016 አንስቶ አሁንም የደዳብ መጠለያን የመዝጋት ውሳኔው ጸንቶ ነው ያለው። እስካሁን በይፋ የተነገረ መረጃ ባይኖርም የኬንያ መንግስት በ2013 የተፈጸመው የዌስትጌት የገበያ ማዕከል የአልሸባብ ጥቃት በደዳብ የስደተኞች መጠለያ እንደተጠነሰሰ፣ በቅርቡ ጥር 15 2019 ዓ.ም የተፈጸመው የናይሮቢው ዱሲቱ ሆቴል የሽብር ጥቃት አድራሾችም ከደዳብ ጋር ግንኙነት አላቸው ብለዋል መንግስት። ኦመድ ዑመር ከ15 ዓመት በፊት ከጋምቤላ ክልል ወደ ደዳብ ካምፕ የሸሹ የስድስት ልጆች አባት ትውልድ ኢትዮጵያዊ ስደተኛ ናቸው። የደዳብ ስደተኞች በኬንያ ሽብር ጥቃት እንደሌሉበት እንዴት ያውቃሉ ወይ ብዬ ጠይቄያቸው ነበር።
የለም፣ በፍጹም የለም። ምክንያቱም እኛ እንደኛው ለኢትዮጵያውያን አይተን ሰምተንም አናውቅም። መንግስት እንደዚህ አድርጋቸዋል የሚል ካልሆነ በስተቀር እኛ አለ ብለን የምንገምተው ወይንም የምናገረው ነገር አይኖርም።
አቶ ኡመድም እንዳቶ አለማየው ከጸጥታ ጋር የተያያዙ ክስተቶች በካምፑ ናዋሪ ላይ ስለሚያደርሱት ጉዳት ይናገራሉ።
አንድ ሰው ቢታመም በእኛ ብሎክ አሁን ሰው ታሞ ወደ ሆስፒታል ለመውሰድ ማታ ከሆነ አንሄድም። ምክንያቱም በማል የሚደርስብን ነገር አታቅም። ጨለማን ሁለተኛ የሚጠብቅ ኃይል አይኖርም። ወይ ወንድሞቻችን ጋር ሄደን ወይ ሞተር ሳይክል ለምንን ካገኘን አብረን በጋራ የምንሄድበት ሁኔታዎች ካልሆነ በስተቀር ደፍሮ የሚሄድ ሰው አይኖርም። ምክንያቱም የዛን ያህል ፍራቻ ስላለ ማለት። ስለዚህ አንደኛ የታመመ ሰው አጠገብ አስቀምጠን ለብዙን ሰዓት በማቆየት፣ ሁለተኛ ራሲ ደግሞ አካባቢን ባለማመን የተነሳ ይጎዳል ሳይኮሎጂካል። ስለዚህ ሳይኮሎጂካልም ኢሞሽናልም ከጸጥታ ጋር የተያዙ ችግሮች አብሮ ይጎዱናል።
የኬንያ መንግስት እንደ አውሮፓውያን አቆጣጠር ከ2016 አንስቶ አሁንም የረዳ መጠለያን የመዝጋት ውሳኔው ጸንቶ ነው ያለው። የኬንያ ጠቅላይ ፍርድ ቤት ውሳኔውን ህገወጥ ነው ብሎ ቢከለክልም መንግስት በካምፖ ያሉ ስደተኞች ወይ ወደ ትውልድ ሀገራቸው መመለስ አሊያም በስደተኝነት መቆየት የሚፈልጉት ወደ ካኩማ ስደተኞች ካምፕ እንዲዛወሩ ሲል ወስነዋል። ነገር ግን በረዳ መጠለያ ያሉ ስደተኞች ሁለቱንም ውሳኔ የኬንያ መንግስት እንዲያጤን ይጠይቃሉ።
ስጋት ያድርበታል ከነእንን ጭምር ማለት። ምክንያቱም እዚህ አካባቢ እንግዲህ ከ10 አመት በላይ ኖሬያለሁ። አሁን ዛሬ ተነስ ቢለኝ የት ሄዳለሁ? ለመድስ ምን አቀማለኝ? ማንስ ያጓጉዘኛል? ማንስ ይረዳኛል? የሚል ስጋቶች አሉ። ለምሳሌ የምትሄድበት አካባቢ አታውቅም። የካምፑ ይዘጋል አይዘጋም በሚል ብዙ ችግሮች ውስጥ ይገባሉ ስደተኞችን ጭምር ማለት። እንደኔ ግምት ካምፑ ባይዘጋና ወንም ለመዝጋት እርምጃ ባይወስድ ይሻላል ብዬ ገምታለሁ።
በረዳብ ያሉ ስደተኞች ይህን ቢሉም ነገ አርብ ጁን 21 2019 ዓ.ም ተመረጥ በቅርቡ የተዘጋው የረዳብ ካምፒዮስ መጠለያ ሰፈር የኬንያው ማዕከላዊ መንግስት መሬቱን ለጋሪሳ ግዛት አስተዳደር ያስረክባል። ለአሜሪካ ድምጽ ገልሞ ዳዊት ረዳብ።
የዶክትሬት ተማሪና የሙዚቃ ተመራማሪ ሆነችው ሳራ ቢሾፕ በምዕራብ ኢትዮጵያ ውስጥ ሙዚቃ ሁነቶችን እንዴት ለመመዝገብ ያገለገለ ስለመሆኑ አጥንታለች። በዚያ የሚኖሩ ህዝቦች በደሎችን ለመናገር የሰላም ጥሪ ለማስተላለፍ ሙዚቃን እንዴት አድርገው እየተጠቀሙ እንደሆነ ነግራን ነበረ። በመቀጠል ይስማማ ከ10 አመታት ወዲህ በተደጋጋሚ ምዕራብ ኢትዮጵያ ለተመላለሰችው የሙዚቃ ተመራማሪ ሳራ ቢሾፕ ሙዚቃ ከዘልማዳዊ ትርጓሜው የገዘፈ ግባል አንድ ማህበረሰብ ውስጥ የሚብላሉ ወቅታዊ ስሜቶችን ማመላከቻ ብለሃት ነው።
I think listening to songs is a really good way of finding out
የህዝቦችን አካባቢያዊ አሳሳቢ ጉዳዮች ለማወቅ መልካሙ መንገድ ሙዚቃቸውን ማዳመጥ ይመስለኛል። ብዙ ጊዜ መንግስታዊና መንግስታዊ ያልሆኑ ድርጅቶች ህዝቦች በርግጥ የተጋፈጡት ያለውን ነገር ሳይረዱ ስራዎችን ለማመቻቸት ይመጣሉ። ሙዚቃቸውን ማዳመጥ ስለ ሙዚቃ የሚያወሩትን መስማት ስትጀምሩ በአንዳንድ ጉዳዮች ላይ ያላቸውን እውነተኛ ስራ መሰረታዊ እይታ ለመረዳት ያስችላችኋል።
የብሔር ግጭቶች ተደጋግመው ከተፈጠሩባቸው ቦታዎች አንዱ ለሆነው የጋምቤላ ክልል በተኛ የሆነችው ሳራ ቢሾፕ ጥናቷን ካደረገችባቸው ህዝቦች መካከል አኝዋኮች ይገኙበታል። አኝዋኮች የተጠቁ የተበደሉ ሲመስላቸው በሙዚቃቸው ይመዘግባሉ። በደሉ እንዲቆም አለም ደግሞ ተባብረው ከገጠማቸው አደጋ ለመውጣት መተባበርን ይሰብካሉ። ልክ ሙዚቀኛው ሎርስ አንጎክ እንዳደረገው ወደ ከተማ ሲያቀና ቢያገኙት በስለት ወግተው ገደሉት። ካለ ምክንያቱ ካለ ኃጢያቱ በከተማው ሲዞር ቢያዩት በጥይት ተኩሰው ገደሉት። ካለ ጥፋቱ ካለ ኃጢያቱ አሜሪካ ያላችሁ እንዴት ናችሁ? ካናዳ ያላችሁ እንዴት ናችሁ? ህብረት እንፍጠር እንተባበር በንጉሳችን ኦዶንግ ስም ባኝዋክ ምድር።
በደቡብ
ሱዳን በንዌር ጎሳ አባላት ላይ እንደሆነ ሁሉ እንደ አውሮፓውያን አቆጣጠር በ2003 ዓ.ም ኢትዮጵያ ውስጥ 400 ገደማ አኝዋኮች በጥቂት ቀናት ውስጥ እንደተገደሉ አምናለሁ። ይህ እርምጃ በማህበረሰቡ ላይ መጠነ ሰፊ ተጽዕኖ ፈጥሯል። በቀጥታ ጥቃት ያልደረሰባቸው የማህበረሰቡ አባላት ሳይቀር መኖሪያቸውን ለቀው በኬንያና በተለያዩ ሀገሮች በስደት የኖሩ ሰዎችን ታገኛላችሁ። ዘር ተኮር ግድያዎችና ጭቆና በሙዚቃዎች ውስጥ ትልቅ ቦታ አላቸው። ሰዎች ስለነዚህ ጉዳዮች ይዘፍናሉ፣ ያዳምጣሉ። ህዝቦች የተጠቁበትን ታሪክ ማስተላለፊያ መንገድ ሆኗል።
አኝዋኮች ሲጠቁ እንዲባዘኑበት አንደበታቸው ከመካከላቸው አንዱ ህግ አይገዛኝም ብሎ ዱር ሲገባ በሰላም ሰርቶ መብላት ሲቻለው የለየለት ቀማኛ በሚሆንበት ወቅት ደግሞ ተውለ ማለት ሙዚቃን ዳግም በመስፈሪያነት ተጠቅመዋል።
ፈጀም ኮጂ ነፓፓብሉም ባኑኔ ንቹሙን ኮረከበል
ኦኬሎ አጋሙ ጃጋጫም ከዊጂ የተሰኘ ሙዚቃ አላቸው። እሳቸው ዛሬም ድረስ የሚያመሰግኑት የደርግ ዘመነ መንግስት ወደ ስራ እንነሳ ባለበት ዘመን እንብንጃ ብለው ዱር የገቡ ሸማቂዎችን ለመገሰጽ ያዜሙት ዜማ ነው። እናንተ የሰዎችን ላብ የምትበሉ ማሽላ ሰርቃችሁ ወደ ዱር የምትሸሹ እሾህ ወዳለበት ዱር አትሄዱ ስትባሉ ካልሰማችሁ አሁን ለስቃይ ልትዳረጉ ነው እያለ የሚወርደው ሙዚቃ የጸጥታ አስከባሪዎች በእነዚህ አካላት ላይ እርምጃ ይወስዱ ዘንድ እስከመጠየቅ ይደርሳል።
ያጀም ጎጂ ነፓባብሉም ባኑኒን ቆደለቆደቀ
የሐሳብ አለመግባባቶች ገዝፈው ወንድማማቾች ጀርባ ተሰጣጥተው ሲቆሙ ለትውልድ ከቁርሾ ይልቅ ሰላም ይተላለፍ ዘንድ የሚጠይቅ አንድ ስራን ጨምር
እትዩ ምር በነማናን በነሙይ ነቱን ይጣይ ነው ምር ብትዩ ይበነማናን አሸኒ ማናን ይበነማናን።
በማህበረሰቡ ስር ባሉ ያምልኮ ስፍራዎች ጠብ መብዛቱን የተመለከተችው ዘማሪት አሬት ኦማን ኦጁሉናት የተጫወተችው
ነው ምር ብትዩ ይበነማናን አሸኒ ማናን ይበነማናን።
ተከለል ያለ ሐሳቡ መጪው ትውልድ ይባረክ ዘንድ አባካቹ ሰላም ፈጠሩ የሚል ነው። ለአብነት ያኝዋኮችን ሙዚቃ ጠቀስን እንጂ በመራብ ኢትዮጵያ የሚኖሩ ሌሎች ብሔረሰቦችም ሙዚቃን ተሻጋሪ መልእክቶችን ማስተላለፊያ መንገድ አድርገው እንደተጠቀሙበት ሳራ ትናገራለች። አሁን ላይ ደግሞ የየራሳቸውን በደልና እውነት በሙዚቃ ከመመዝገብ ተሻግረው ሙዚቃን እንደጋራ መሰባሰቢያ ጥላ እየተጠቀሙበት ስለመሆኑ ሳራ ተነሳለች።
Music does provide a means of cooperation at the local level.
ሙዚቃ ከባቢያዊ ትብብር እንዲኖር መንገድ ፈጥሯል። ህዝቦች ያላቸው የጋራ መግባቢያ እየሆነ ነው። በጋምቤላ ከሚገኙ ስቱዲዮዎች አንዱ ንብረትነቱን የአኝዋክ ብሔር አባል የሆነ ሞቤኖ የሚባል ሰው ነው። እሱ ከተለያዩ የብሔር ቡድኖች የሚመጡ ሙዚቀኞችን በስቱዲዮ ይቀርጻል። ሙዚቃ ከተለያዩ ማንነቶች የመጡ ሰዎች አንድ ላይ በመሆን የትብብር ስፍራ ለመፍጠር እንዲችሉ ብልሃት ፈጥሮላቸዋል።
በድሬዳዋ የእግር ኳስ ውድድርን ተከትሎ የተነሳ የሰፈር ጸብ ቆይቶ የብሔር መልክ በመያዝ በድርጊቱ ተሳታፊ ያልነበሩ ንጹሃንን ጭምር ለጥቃት መዳረጉን ተጎጂዎች ለአሜሪካ ድምጽ ገልጸዋል። አዲስ ቸኮል
በድሬዳዋ በተለምዶ ደቻቱና አምስተኛ በሚባሉ ሰፈሮች ወጣቶች መካከል በተፈጠረ ግጭት የሁለት ሰዎች ህይወት ማለፉና በርካቶች መቁሰላቸው ተገለጸ። ከሁለት ቀን በፊት የደቻቱና አምስተኛ ሰፈር ታዳጊዎች እግር ኳስ ውድድር ወደ ጸብ ተቀይሮ ምሽቱን ውጥረት ነክሶ እንዳደረና የተኩስ ድምጽም ይሰማ እንደነበረ የዓይን እማኞች ይናገራሉ። በማግስቱ ደቻቱ ወደሚገኝ ትምህርት ቤት ለ8ኛ ክፍል ፈተና የሄደው የአምስተኛ ሰፈር ነዋሪ ተማሪ ላይ ድብደባ በመፈጸሙ የተቆጡ የአምስተኛ ሰፈር ወጣቶች ለበቀል ወደ ደቻቱ መሄዳቸውንና ከደቻቱ ወጣቶች ከር መጋጨታቸውን በአካባቢው አነጋገርናቸው ነዋሪዎች ገልጸዋል። ግጭቱ ቆይቶ አድማሱን በማስፋት ያጎራባች ሰፈር ወጣቶችም ተሳትፈውበታል። በዚህም በግጭቱ ተሳታፊ ያልነበሩ ሰላማዊ ነዋሪዎች ሁሉ የጥቃት ሰለባ መሆናቸውን ተጎጂዎች ለቪኦኤ አስታውቀዋል። በወንጭፍና በእጅ ድንጋይ ወረወራ ጎልቶ ይታይበት ነበር የተባለውን ግጭት ለማብረድ የድሬዳዋ ፖሊስ፣ ፌደራል ፖሊስና መከላከያ ሰራዊት ተሳታፊ ነበሩ። በአጠቃላይ ሁለት የከተማዋ ነዋሪዎች በግጭት የሞቱ ሲሆን የአካል ጉዳት የደረሰባቸው በርካቶች ናቸው። ግጭቱ በተፈጸመበት አካባቢ የሚገኙ የደቻቱ ጤና ጣቢያ ኃላፊ አቶ ኤፍሬም ጤና ጣቢያቸው ለ5 ወጣቶች የመጀመሪያ ደረጃ ሕክምና እርዳታ ማድረጉን፣ ለሌሎች ቀላል አካል ጉዳት የደረሰባቸው 19 ነዋሪዎች ደግሞ የሕክምና አገልግሎት መስጠታቸውን፣ እንዲሁም አንድ ከባድ አካል ጉዳት የደረሰበት ነዋሪ ደግሞ ወደ ሆስፒታል መላካቸውን ይናገራሉ። የድልጮራ ሆስፒታል ሜዲካል ዳይሬክተር ዶክተር አብዱራማን አቡበከር በበኩላቸው እንዲህ ይላሉ።
ሲትላንት ያው አራት ሰው መጥቷል እንግዲህ በጥይት ተመታን ብለው አንዱ ያው ሬሳ ነው የመጣቸው ሲቷለች ሞታ ነው የመጣቸው። ሶስቱ ኦስሎ ነው የመጡት። አንደኛው ጻል ልጅ ነው 8-9 አመት የሚሆን ልጅ ሆድ ላይ ነው የተመታው። እሱ ኦፕሬሽን ተደርጎለት አሁን ሆስፒታል ውስጥ ተኝቷል። አሁን ጥሩ ሁኔታ ላይ ነው ያለው። አሁን በዚህ ሁኔታ ማለት ነው ክትትል እየተደረገለት ነው። ሌላው የአጥንት ስብራት ጭንቅላት ላይ አጥንት ስብራት ያጋጠመው ልጅ አለ። እሱን ደግሞ ሐኪሞች አይቶት እየተከታተሉት ነው። ያው የአጥንት ስብራቱን ኦፕሬሽን ያስፈልጋል፣ ግን ጥሩ ስቴብል ደረጃ ላይ ነው ያለው። ወደ ሐረር ምናልባት ኒውሮ ሰርጂን እዚህ ስለሌለን ልናስተላልፈው እንችላለን፣ ሪፈር ብለነዋል። ሌላው ደግሞ እጅ ላይ የተመታ ልጅ ነው። እጅ ላይ እሱ ስቴብል ነው፣ በጣም ጥሩ ሁኔታ ላይ ነው ያለው። ህክምና ተደርጎለት ያው ሆስፒታል ውስጥ በሰላም ነው ያለው።
ከሰዎች ሞትና ቁስለት ባሻገር የንብረት ቃጠሎና ዘረፋም ነበረ። ኮሎኔል በተለምዶ ሴፍ ቀደስ በሚባለው አካባቢ በንግድ ስራ የተዳደረ የነበረው ወጣት ባየ በንግድ መደብሩ ላይ ስለተፈጸመበት ዘረፋ እንዲህ ይላል።
በቃ ምንም የተረፈ ነገር የለም። እኔ ከነገር ከሁሉም ለለለውበት ላይ በተጣምስ ምን ይጋ መቼ በቃ በስድስት ሰዓት ተቀመጥኩበት ዘርፎ የገቡት እና ምን ወይቴን ሁሉ ጉድብ ቲቪ የለ ምን የለ ሁሉ ለፍሪጅ ሁሉ ስንት ነገር ነው ያው ድሙ ድንጋይ ሁሉ አታይም እዚህ ጋር ሁሉ የሁሉ ወረወሩት ሁሉ ውድ ምን ያደርጉት እኛም ቤት ብቻ።
ምክንያቱ
ምን አውቃለሁ? እኔም አላውቅ የተጣሉ ከሌላ ጋር ነው ምንም አላውቅ።
ፈጸሙት መካከል ምታውቃቸዋሉ?
ኧረ ሁሉ ብዙ ሰፈራቸው እዚህ ተው ስም አላውቅም።
ግን የሰፈር ልጆች ናቸው።
ከሩቅ አይመጡም። የሰፈር ናቸው።
በግል የቁርስ ምግቦችን በመሸጥ የምትተዳደሩ እናትም የጠቃቱ ሰለባ ነበሩ።
ድንጋዩ ድንጋይ አይመስልህ መስታወቱ ከስክሶኝ ልጄ ንጃገረ ልጄ ጎትቶ አላወጡኝም። አልሐምዱሊላህ የሷ በላይ ጮዮጮ ያ ድንጋይ ቆረጣት መብራት ቆረ እንትን ቆረጣት እግሮ እንደ ያለ ያ አሁን እዚህ ቦታ ከፍቼ አላሳይህም። እኔም እዚህ ቦታ ያ ችግር ደረሰብኝ። ያ እንደዚህ አንኩ ጮክ ያው ብዬ አንድ ይወጣኝ የለኝ ዱላ ምን ድንጋይ ያ አሁን እዚህ ቦታ ድንጋይ አሁን እዚህ ቦታ አሁን ከፍቼ አላሳይህም። እዚህ ቦታ ድንጋይ ነው። አሁን መቅሳቀስ አልችልም። ያው እንደዚህ ቁጭ ብያለሁ።
ለምንድነው ጥቃት የተፈጸመባቸው?
ምን አቀረ የሰፈር ልጆች ሁሉ መጥቶ ያ ምን እንደደረሰብኝ ምን እንደተጠቆመብኝ አላውቅም። እኔ ቡና ያው ሁለት ፍርም እዚህ ቦታ ድንስ ቆርጬ ነው ልጆቼ ማሳደግ። ለልጆቼ 5 ልጆች አሉ። ልጆቼ እንደዚህ አስተደር ባለቤት የለኝም። ልጆቼ ለማስተዳደር ያ እሱ አይቶ እዚህ ውስጥ ገንዘብ አለ ይበሉኝ። እኔ ምን አውቃለሁ? የልጆቼን ከመሾፍ አልቻልኩ ሰው ነኝ። ያ ቁጭ ብዬ እንደዚህ ድንጋይ ገቡብኝ። ስለዚህ እንደዚህ አርግቼ አሁን ልጆቼ እሱ ቤት አልነበረኝም። በነፍሴ ነው እሷ ራሷ አባቶ ሬሳ ይወጣ ነበር እሱ ወጣ የረሷን ስል ምን ስል ኧረ ተውኝ በአላህ እኔ ሙስሊም ነኝ ተውኝ አትንኩኝ ካለች ከየትስ ሙኝ ያ እንደዚህ በነፍሴ አልሐምዱሊላህ ከጨፈሩ ሄዱ። ከዛ እኔስ ሙስሊም ነኝ ተውኝ በአላህ እኔ ምን ስል ብትገቡ ምንም ነገር የለም ከፈለጋችሁ ከፍቼ አሳያችኋለሁ ምንም ነገር የለኝም አልኳቸው። መጨረሻ ያው አራግፎ ምን አልኩ ወጡ። ያ ሁለት መዳበሪያ ነው አሁን ተቆሻሻ ውስጥ ተካተዋል ሁሉ።
ግጭቱን በተመለከተ ከፖሊስ መረጃ ለማግኘት ያደረግነው ሙከራ አልተሳካም። ስማቸው መጥቀስ ያልፈለጉ አንድ ጎልማሳ ድርጊቱ ከ40 ዓመት በላይ በኖርባ ድሬዳዋ አይተውት የማያውቁት እንደሆነ ይናገራሉ።
የህግ በላይነት በዚህች አገር ላይ የሌለ መሆኑን የተረዳውበትና በእውነት ጡንቻ ያለው ብቻ አቅመ ደካማውንም ሌላውንም እንደፈለገ ቀጥቅጦ የሚኖርበት አገር መሆኑን ያየውበት ፌደራል መጣ ሊገላግል አልቻለም። ፖሊስ መጣ ሊገላግል አልቻለም። መከላከያ መጣ ምንም አይነት እርምጃ ቢያንስ ድንጋይ ከሁለቱም ወገን እንዲህ በእነሱ ላይ ተንጠራፍቶ ድንጋይ የሚወረውሩትን ሰዎች አንተተው ብሎ ይዞ እንደው ሌላ ለእስር ባያበቃቸው ምንድነው ጸቡ ለዚህ ልትወረወሩ ይበቃችሁበት ብሎ እንኳን በህግ አካሄድ እንዴት መጠየቅ አልቻለም?
የድሬዳዋ ቄሮ ሊቀመንበር ጨላይ ብራን ድርጊቱን የፈጸሙት የብሔርና የሃይማኖት ግጭት እንዲነሳ የሚፈልጉ የለውጡ ተቋማዎች እንደሆኑ ገልጾ በሁለቱም ወገን ጥፋት የፈጸሙ ለህግ እንዲቀርቡ የሚጠበቅበትን ሁሉ እንደሚያደርግ ተናግሯል። ግጭቱ የብሔር መልክ እንዳይይዝ ከጓደኞቹ ጋር መከላከሉንና ነዋሪ ወደ ቀድሞ ፍቅሩ እንደሚመለስ እርግጠኛ መሆኑን ለአሜሪካ ድምጽ ተናግሯል። የሳተናው ሊቀመንበር ወጣት ሲሳይ በበኩሉ ከግጭቱ ጀርባ የጥቂት አመራሮች እጅ ሊኖርበት እንደሚችል ያለውን ግምት ገልጾ ይህን ለማለት ያበቃው ደግሞ የጸጥታ ኃይሎች ባሉበት ሊቆም ያልቻለውን ግጭት እነሱ በባዶ እጃቸው ወደ ሌላ ሰፈር እንዳይስፋፋና እንዲቆም ማድረጋቸውን ይጠቅሳል። በችግሩ ዙሪያ ያስተዳደሩ ከፍተኛ አመራሮች ትላንትና ተሰብስበው ማምሸታቸው ከመነገሩ በስተቀር ከአመራሮችም ሆነ ከፖሊስ ስለ ጉዳዩ በይፋ የተገለጸ ነገር የለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
Gambino, B-O-A.
አብረን ስላመሸን ደስ ብሎናል። በሚቀጥለው ሳምንት በአዳዲስ ዘገባዎች በአዲስ መንፈስ እንገናኛለን። ለዛሬው መልካም ምሽት።